ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የትጥቅ ትግል ውስጥ የገባ ነው። በስርዓቱ ተገፍተን ነው፣ የግዴታ ነው። ውጤት ይኖረዋል አይኖረውም፣ ይሄ ህዝባችንና እኛ አምነንበት የምንሄደው ነው እንጂ አቶ ኃይለማርያም ደሳለኝ ለእኛ መመሪያና ወይም ደግሞ ሊያስተምሩን የሚችሉ አይደለም።
ይሄ ጥሪ ጥሩ ጥሪ ነው። እንደሚታወቀው የኦሮሞ ዴሞክራሲያዊ ግንባር በሰላም አገር ቤት ገብቶ ህገ መንግስቱ በሚፈቅደው መሰረት የፖለቲካ ትግል ለማድረግ ከወሰነ 2 ዓመቱ ነው። ይህን ውሳኔ ተግባራዊ ለማድረግ ባለስልጣኖች ጋር እንነጋገር ቆይተናል። እስካሁን ያየነው መልስ በጣም የሚያበረታታ ነው።
የቀደሙት አስመራ የሚገኘው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ ሁለተኛው ደግሞ የኦሮሞ ዴሞክራሲያዊ ግንባር ቃል አቀባይና ስራ አስፈጻሚ ኮሚቴ አባል አቶ ሌንጮ ባቲ ናቸው። ኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ኃይሎች ያሏቸውን አስመልክቶ በትላንትናው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ለሰጡት አስተያየት የቀረቡ ምላሾች ናቸው። በመጽሔት ጠብቋቸው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ረቡዕ ጥቅምት 17 ቀን 2008 ዓ.ም ምሽት ፕሮግራም አስተናጋጆቻችሁ እኔ አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
የናይጄሪያ ወታደራዊ ኃይል ቦኮ ሐራም በተባለው ጽንፈኛ እስላማዊ ቡድን አማጽያን ተይዘው የነበሩ 338 ሰዎችን እንዳዳነ ገልጿል። ምርኮኞቹ ነጻ የወጡት ትላንት በሰሜን ምስራቅ ናይጄሪያ የቦኮ ሐራም ሰፈሮች ናቸው ተብለው በሚጠረጠሩ ቦታዎች ላይ ወረራ በተካሄደበት ወቅት እንደሆነ የወታደራዊ ኃይል ቃል አቀባይ ሳኒ ዑስማን ገልጸዋል። ቃል አቀባዩ በሰጡት መግለጫ መሰረት 138 ሴቶች፣ 8 ወንዶችና 192 ልጆች ከአማጽያኑ ምርኮኛነት ነጻ ተደርገው ሙቢ ወደ ተባለችው ከተማ ተወስደዋል። የቺፖክ ሴቶች በሚል የሚታወቁት ባለፈው ዓመት ሚያዝያ ወር ላይ ከትምህርት ቤት በቦኮ ሐራም የተጠለፉት ሴቶች ነጻ ከወጡት ሰዎች መሃል መሆናቸውን የሚያሳይ ምልክት የለም።
አሜሪካውያን ወታደሮች በሰሐራ ምድረ በዳ ጫፍ ላይ የኒጀር ወታደራዊ ቡድኖችን ማሰልጠን ጀምረዋል። ስልጠናው የሚካሄደው ቦኮ ሐራምን በመፋለም ላይ ያሉትን የአፍሪቃ ሀገሮች ለመርዳት በተጀመረው እቅድ መሠረት መሆኑን አንድ የዩናይትድ ስቴትስ ባለሥልጣን ገልጸዋል። ስማቸው እንዲጠቀስ ያልፈለጉት ባለሥልጣን በገለጹት መሠረት በካሜሩን በናይጄሪያና በቻድ ላሉት ብሔራዊ ወታደራዊ ኃይሎችም ስልጠና እንደሚሰጥ ለአሜሪካ ድምፅ ራዲዮ ተናግረዋል። የቦኮ ሐራም ጽንፈኛ አማጽያን መሠረት ሰሜን ምስራቅ ናይጄሪያ ቢሆንም በኒጀር በቻድና በካሜሩንም አስከፊ ጥቃቶችን ሲያካሂዱ ቆይተዋል።
ለረጅም ጊዜ ሲጠበቅ የቆየው የአፍሪካ ህብረት የደቡብ ሱዳን ግጭት መርማሪ ኮሚሽን ሪፖርት ወጥቷል። ከዋሽንግተን የቪኦኤ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የደቡብ ሱዳን መንግስትና የቀድሞው ምክትል ፕሬዚደንት ሪያክ ማቻር ታማኝ አማጽያን የሰብአዊ መብት ረገጣዎችን ፈጽመዋል። አንዳንዱ በጦርነት ወንጀል የሚፈረጅ ነው ያለው የኮሚሽኑ ሪፖርት ግድያ፣ ማሰቃየት፣ ጠለፋ፣ አስገድዶ መድፈርና ሌላም ወሲባዊና ጾታዊ ጥቃቶችን ጨምሮ ጭካኔና ኢሰብአዊነት የተመላበት ጥቃት አድርሰዋል ነው የሚለው። የዘር ማጥፋት ተፈጽሟል ለማለት የሚያበቃ ማስረጃ ግን አላገኘንም ብሏል መርማሪ ኮሚሽን። ለተፈጸሙት ወንጀሎች ከሁለቱም ወገኖች በዋናነት ተጠያቂ ሊሆኑ የሚችሉትን ለይተናል ሲልም አመልክቷል። የደቡብ ሱዳን መንግስት ባለስልጣናትን አስተያየት ለጊዜው ለማግኘት አልተቻለም። የደቡብ ሱዳን ነጻ አውጪ ሰራዊት ኤስፒኤልኤ የተቃዋሚው አንጃ የውጭ ጉዳዮች ኃላፊው አምባሳደር ኢስኬል ሎል ጋትኮው ግን ሪፖርቱ አማጽያኑን አያሳስብም፣ ፍላጎታቸው በወንጀል ያለመጠየቅ ልማድ እንዲያከትም ነውና ይላሉ።
Of course, if you can recall in many statements በእርግጥም ታስታውስ እንደሆነ የኔ ሊቀመንበር የኤስፒኤልኤ ተቃዋሚው አንጃ መሪ ዶክተር ሪያክ ማቻር 2014 ጀምሮ በሚያወጣቸው መግለጫዎች ሪፖርቱ እንዲወጣ ሲወተውቱ ከርመዋል። በጦርነቱ ወቅት ወንጀሎቹን የፈጸሙ በተጠያቂነት እንዲያዙ ጥሪ ሲያደርጉ ቆይቷል። አሁን ሪፖርቱ ወጥቷል፣ ደስ ብሎናል።
የመርማሪው ኮሚሽን ሪፖርት በሁለቱም ወገኖች የተፈጸሙትን ግድያዎች አውግዟል። ኮሚሽኑ በከፍተኛ ምስጢር የሚያዝ የስም ዝርዝር ሲል የፈረጀው ሰነድ ያለው ሲሆን ይፋ ባደረገው ሪፖርት ውስጥ ግን ያን አላካተተም። የደቡብ ሱዳን ቀውስ ስረ መሰረት የፖለቲካ ስልጣን ሽኩቻው፣ ከተፈጥሮ ሀብቷ የሚገኘውን ገቢ ለመቆጣጠር የሚደረገው ትግል፣ ሙስናና በስልጣን በዝምድና መጠቃቀም መሆኑን ገልጾ የሀገሪቱ ሀብት የዋና ዋና የፖለቲካ መሪዎችና የቤተሰቦቻቸው መጠቀሚያ ተደርጓል ብሏል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ታንዛኒያ ውስጥ በተካሄደው ፕሬዝደንታዊ ምርጫ ዋናው ተቃዋሚ ተወዳዳሪ ኤድዋርድ ላዋሳ ምርጫው ተጭበርብሯል በሚል ውጤቱን አልቀበልም ብለዋል። ላዋሳ ዛሬ ዳሬ ሰላም ላይ በሰጡት ጋዜጣዊ መግለጫ የተቃዋሚዎች ጥምረት ድምፅ ቆጣሪ ክፍል ባለፈው ሰኞ በፖሊሶች ከመወረሩ በፊት ተቃዋሚው ክፍል ማሸነፉን አሳይቶ ነበር ብለዋል። እስካሁን ባለው ጊዜ ከመንግስት ወይም ከምርጫ ኮሚሽን የተሰጠ ምላሽ ግን የለም። የታንዛኒያ ዛንዚባር ክልል ባለሥልጣኖች ባለፈው እሁድ የተካሄደውን ምርጫ ውጤት ሰርዘዋል። ይህ እርምጃም የብሔራዊው ፕሬዝደንታዊ ምርጫ ውጤትን ሊነካ ይችላል ተብሏል። የዛንዚባር የምርጫ ኮሚሽን የምርጫው ውጤት የተሰረዘው በድምፅ አሰጣጡ ሂደት ወቅት ከፍተኛ ጥሰት ስለነበረ ነው ይላል። የምርጫው ኮሚሽን ሊቀመንበር ጄቻ ሳሊም ደግሞ በራስ ገዙ ክልል አዲስ ምርጫ መካሄድ አለበት ብለዋል። ከፊል ራስ ገዝ የሆነው ዛንዚባር ክልል የራሱ አስተዳደር ያለው ቢሆንም በክልሉ የሚሰጠው ድምፅ በታንዛኒያ ፕሬዝደንታዊ ምርጫ ቦታ አለው። ትላንት ይፋ የተደረገው ከፊል ፕሬዝደንታዊ ምርጫ ውጤት የገዢው ፓርቲ ተወዳዳሪ ጆን ማጉፏሊ ዋና ተወዳዳሪያቸው የሆኑትን ኤድዋርድ ለዋሳን 56-42 ከመቶ እየቀደሙ መሆናቸውን ያሳያል።
የአይቨሪኮስት ፕሬዝደንት አላሳን ኦታራ ለሁለተኛ 5 ዓመታት በፕሬዝደንትነት ለመቀጠል እንደተመረጡ ኦፊሴላዊ የምርጫ ውጤቶች አሳይተዋል። የምርጫው ውጤት እንደተሰማ መኪኖች ጥሩምባ ሲያሰሙ፣ ቸርቻሪዎች መንገድ ዳር ቡና ሲሸጡ፣ በአጠቃላይ በአብጃን መንገዶች የተለመዱ ተግባሮች ሲከናወኑ ታይተዋል። ባለፈው እሁድ በተካሄደው ምርጫ ኦታራ በ83.66 ከመቶ እንዳሸነፉ የሀገሪቱ የምርጫ ኮሚሽን አስታውቋል። በእሁዱ ምርጫ ለመምረጥ የወጡ ሰዎች ብዛት 60 ከመቶ ገደማ እንደሚሆን የምርጫው ኮሚሽን ገምተዋል። የህዝባዊ ማህበራት ቡድን ግን 53 ከመቶ ነው ይላል። ብሔራዊ የለውጥ ጥምረት የተባለው ተቃዋሚ ፓርቲ ደግሞ በምርጫው የተሳተፉት ሰዎች ከ20 ከመቶ በታች ናቸው ባይ ነው። 3 ተቃዋሚ ፓርቲዎች ድምፅ ከመሰጠቱ በፊት ከውድድሩ ወጥተዋል። ብዙ ሰዎች 2 ጊዜ ተመዝግበዋል በማለት ስጋታቸውን ገልጸዋል። ባለፈው እሁድ በተካሄደው ምርጫ ለምርጫ የሚያስፈልጉ ቁሳቁስ በጊዜ ባለመድረሳቸው የምርጫ ጣቢያዎች እስከ ምሽት እንዲከፈቱ ተደርጓል። የሰዎችን ማንነት የሚያጣሩት የኮምፒውተር ታብሌቶችም ያልሰሩበት ጊዜ ነበር። የአፍሪካ ህብረትና የምዕራብ አፍሪካ የኢኮኖሚ ትብብርን የመሳሰሉት የሚገኙባቸው ዓለም አቀፍ ታዛቢዎች ግን የምርጫው ሂደት ነፃና ፍትሐዊ ነበር ብለዋል። አንዲት ዜጋ በበኩሏ ስለ ምርጫው የተሰማትን ደስታ ገልጻለች። እኔ የኦታራ ደጋፊ አይደለሁም። ይሁንና ውጤቱ ከተሰማ በኋላ ግጭት እንዳይኖር ሰግቼ ነበር። ሆኖም ሁሉም ነገር በጥሩ ሁኔታ በመካሄዱ ደስተኛ ነኝ። አንዲት ሀገር ልታድግ የምትችለው ሰላም ሲኖር በመሆኑ ሁኔታው እንደሚዘልቅ ተስፋ አደርጋለሁ ነበር ያለችው።
በመጨረሻም አልሻባብ የተባለው ጽንፈኛ የሶማሊያ አማጽያን ቡድን በምዕራብ ሞቃዲሾ ወድቆ የተከሰከሰውን ትንሽ አውሮፕላን እንደተቆጣጠረ አንድ የሶማሊያ ባለሥልጣን ገልጸዋል። ኦማር ዳሪር በተባለው በአልሻባብ ቁጥጥር ስር ያለው መንደር አጠገብ የወደቀው አውሮፕላን ከ9-11 የሚሆኑ ሰዎችን አሳፍሮ እንደነበር የአሜሪካ ድምፅ ራዲዮ የሶማልኛው አገልግሎት በደረሰው ዜና መሠረት ጠቁሟል። አውሮፕላኑ በጦርነት በተበታተከችው ሶማሊያ ከጸጥታ ጋር የተያያዘ ሥራ የሚያከናውኑ ሰዎች ተኮናትረውት እንደነበር ስማቸውን ለመግለጽ አልፈለጉ ጠቅሰዋል። የአፍጎየ ወረዳ ምክትል ኮሚሽነር አብዱላሂ ሐሰን አብዲ አውሮፕላኑ ከተከሰከሰ በኋላ በአልሻባብ አማጽያን ተከቦ እንደተያዘ ገልጸዋል። ተሳፋሪዎቹ በሕይወት ይኑሩ አይኑሩ ደግሞ እንደማያውቁ አብዲ ተናግረዋል። ዜናው አበቃ። አቶ ሀብታሙ አያሌውና የሌሎች ሶስት የተለያዩ የተቃዋሚ ፓርቲዎች አመራር አባላትና የአንድ ሌላ ተከሳሽ ጉዳይ ዛሬ በጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ተይዞ እንደነበርና ለዛሬ ቀጠሮ እንደተቆረጠ ይታወቃል። በቦታው የነበረውን ዘጋቢያችን መለስካቸው አማል ልጠይቅ። እንዴት አመሸህ መለስካቸው?
ጤና ይስጥልኝ ሰለሞን።
እና የዛሬው ችሎት ውሳኔ ምን ሆነ?
እንግዲህ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎቱ ዛሬም መዝገቡን መርምሮ እንዳልጨረሰና ጉዳዩ ያስቀርብ ወይንም አያስቀርብ እንደሆነ አለመወሰኑን አስታውቋል። በዚህ ምክንያትም በመጪው ሰኞ ጥቅምት 22 ቀን 2008 ዓ.ም ውሳኔውን እንደሚያሰማም ገልጿል።
ጉዳዩ ያስቀርባል ወይም አያስቀርብም ማለት ምን ማለት ነው?
እንግዲህ አቃቤ ሕግ ቀደም ሲል በበታች ፍርድ ቤት በነዛለም ወርቅአገኘሁ የክስ መዝገብ የተሰጠውን ብይን በመቃወም ለፌዴራል ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት አቤቱታ ካቀረበና ውሳኔውን ካታገደ በኋላ የቅሬታውን ምክንያት ለዚሁ ፍርድ ቤት ባለፈው ሁለት ሳምንት በቃል አስረድቶ ነበረ። ፍርድ ቤቱ የዛሬውን ቀጠሮ የሰጠውም ይህን የአቃቤ ሕግ አቤቱታ በቃል ከሰማ በኋላ ነበረ። የዛሬው ቀጠሮ እንግዲህ ቢሳካ ኖሮ የሚጠበቀው የበላይ ፍርድ ቤቱ ማለትም የፌዴራሉ ጠቅላይ ፍርድ ቤት ማለት ነው ይግባኝ ሰሚ ችሎት አቃቤ ሕግ ባቀረበው አቤቱታ መሰረት የበታች ፍርድ ቤትን ውሳኔ ከመረመረ በኋላ በእርግጥ አቃቤ ሕግ ያቀረበው ቅሬታን ሕጋዊ መሰረት ያለው ነው ብሎ ካመነ ጉዳዩ ያስቀርባል ይላል። ወይም የአቃቤ ሕግ አቤቱታ ምንም ሕጋዊ መሰረት የለውም ካለ አያስቀርብም ብሎ ይወስናል። ይህ ስራ ስላላለቀ ነው እንግዲህ ለመጪው ሰኞ ጉዳዩ የተቀጠረ ማለት።
በአቃቤ ሕግ አቤቱታ የቀረበበትን ብይን ብታስታውሰን መለስካቸው። በዚሁ አበቃለሁ።
እንግዲህ በአቃቤ ሕግ አቤቱታ የታገደው ውሳኔ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በእነ ዘላለም ወርቅአገኘሁ የክስ መዝገብ ለአምስት ተከሳሾች የሰጠውን ብይን ነው። በፍርድ ቤቱ ብይን መሰረት በዚህ መዝገብ አቃቤ ሕግ በሽብር ወንጀል ከከሰሳቸው 10 ተጠርጣሪዎች መካከል የቀድሞው አንድነት ፓርቲ የአመራር አባላት የነበሩት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረናው አብርሃ ደስታ፣ የሰማያዊ ፓርቲ የሸዋስ አሰፋ እንዲሁም ሰባተኛው ተከሳሽ አቶ አብርሃም ሰለሞን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበር። በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በእለቱ ከእስር ቤት እንዲፈቱ ትእዛዝ ሰጥቷል። ሶስቱ ግን ቀደም ሲልም በነበረው የፍርድ ሂደት ፍርድ ቤቱን ተጋፍታችኋል በሚል እስር ተፈርዶባቸው ስለነበረ በእለቱ እንደማይፈቱ ይታወቃል። አቃቤ ሕግ በአቤቱታው ያሳገደው እንግዲህ ይህን ብይን ነው።
መለስካቸው አማሃ ከአዲስ አበባ ለማብራሪያው አመሰግናለሁ።
አመሰግናለሁ ሰለሞን።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም፣ ወደ ሰላማዊ መንገድ ቢመጡ ይሻላል ሲሉ ጥሪ አሰምተዋል። አቶ ኃይለ ማርያም በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በሰጡት በዚሁ አስተያየታቸው አንዳንዶቹን ተቃዋሚዎች የሉም ብለዋል። አዲስ የተቋቋመው በትጥቅ ትግል የሚንቀሳቀሱ አምስት የተቃዋሚ ኃይሎች ጥምረት አንዱ የሆነውን አስመራ የሚገኘውን የኦሮሞ ነጻነት ግንባር ጨምሮ የሁለት ድርጅቶች ምላሽ እናቀርባለን።
አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ከአስመራ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትላንትና ሁለት በህዝብ ተወካዮች ምክር ቤት ተገኝተው የተለያዩ የኢትዮጵያ ተቃዋሚ ቡድኖችን የተመለከቱ ሐሳቦችን አንስተዋል። በዚያ ወደ ሰላም መንገድ ኑ በሚል ጭምር ጥሪ ባቀረቡበት ንግግራቸው በትጥቅ ትግል መንግስትን ለመጣል መሞከር ደግሞ ትርጉም አልባ ነው ሲሉ የተናገሩትን እናስቀድምና ለእርሶ አስተያየት እድል ሰጣለሁ።
በመሳሪያ ኃይል መንግስት እንቀይራለን ብሎ የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዳያስፖራዎች የሚሰጡትን ገንዘብ ለመሰብሰብና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው።
አቶ ዳውድ እንደተከታተሉት ጠቅላይ ሚኒስትሩ በዚህ ንግግራቸው እርሶ የሚመሩት የኦሮሞ ነጻነት ግንባር እንደሚያደርገው የትጥቅ ትግል የሚያካሂዱ ድርጅቶች አሁን በሚያደርጉት ትግል ምንም ውጤት አያገኙም፣ በከንቱ ገንዘብ መሰብሰብ ብቻ ነው ሲሉ ነው የተቹት። ምን ይላሉ?
አንደኛ የትጥቅ ትግል ውስጥ የገባ ነው በስርዓቱ ተገፍተን ነው፣ የግዴታ ነው፣ መብት ነው። መብት እስከሆነ ድረስ እየታገልን ያለ ነው። ሁለተኛ ደግሞ በኢትዮጵያ ውስጥ ያለው ስርዓት በሌላ መንገድ ለመቀየር በጣም ዝግ ስለሆነ ነው። ሁሉ የፖለቲካ ክፍተቱ ስለሌለ ነው በዚህ ውስጥ ያለ ነው። ውጤት ይኖረዋል አይኖረውም፣ ይሄ ህዝባችንና እኛ አምነንበት የምንሄደው ነው እንጂ አቶ ኃይለማርያም ደሳለኝ ለእኛ መመሪያና ወይም ደግሞ አናሊሲስ ሊያስተምሩን የሚችሉ አይደለም። ምክንያቱም በስርዓቱ ላይ ያሉ ራሳቸው የመጡበት መንገድ በትጥቅ ትግል ስለሆነ ይሄንን ሊያስተምሩን አይችሉም።
አቶ ዳውድ ተገፍተን ነው የገባ ነው፣ ግዴታ ስለሆነ ነው፣ ሌሎች መንገዶች ስላልሰሩ ነው ብለዋል ጠቅላይ ሚኒስትሩ። የእርሶን ድርጅትና ሌሎች በትጥቅ ትግል ለውጥ ለማምጣት የሚሞክሩ ድርጅቶችን በተቹበት በዚሁ ንግግራቸው ከኤርትራ መንግስት ጎን የተሰለፉትም ቢሆኑ እያደገች ያለች ሀገራቸው በሰላማዊና ዲሞክራሲያዊ መንገድ የሀሳብ ልዩነቶችን ማስተናገድ በሚችልበት ደረጃ ላይ ነች ይላሉ።
ለራሱ እንኳን የማይሆነው የሻዕቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዲሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትተው ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን።
አቶ ዳዊድ እንደተከታተሉት ወደ ሰላማዊ መንገድ መምጣት የሚያስችል ሁኔታ በሀገር ውስጥ ተፈጥሯል የሚል አንድምታ ያለው አነጋገር ነው የተናገሩት ጠቅላይ ሚኒስትሩ። የሀሳብ ልዩነቶችን መስተናገድ ይችላሉ ነው የሚሉት። እንዴት ይመለከቱታል?
በዚህ ውስጥ እንግዲህ ፍቀድልኝና የተነሱ ነጥቦችን አንድ ባንድ እነካካለሁ አጠራ። አንደኛ ኢትዮጵያ ውስጥ የፖለቲካ ችግር፣ የዲሞክራሲ ችግር፣ የመብት ችግር፣ የሰው ደህንነት ፐርሰናል ሴኪሪቲ ችግር ነው ያለው። ይሄ ችግር ባለፉት 5 ዓመታት ውስጥ በጣም ከፍተኛ የሆነ ችግር ነው ያለው። ሕግ የበላይነት ጨርሶ ያልታወቀበት አካባቢ ነው። ከድሮ ስርዓቶች ሁሉ የከፋ ውስጥ ነው ያለ ነው። ኢትዮጵያ ውስጥ ያለው ትግል በሻዕቢያ አልተጀመረም። የኦሮሞ ነጻነት ግንባር፣ የኦጋዴንያ የብሔራዊ ነጻነት ግንባር፣ የሲዳማ ነጻነት ብሔራዊ ግንባር፣ የበንሻንጉል የነጻነት ንቅናቄ፣ የገንቤላ የነጻነት ንቅናቄ፣ ሌሎችም በትጥቅ ትግል ውስጥ ያሉ አርበኞችን ጨምሮ አርበኞች እንኳ በቅርብ የተፈጠረ 5 ዓመት አለው እድሜ። እነዚህ በሙሉ ሻዕቢያ ትግል ሲጀምር የነበሩ ናቸው። ሻዕቢያ አገሩን ነጻ አውጥቷል። ቅድም የጠቃቀስኳቸው ችግር የመብት፣ የሕግ የበላይነት፣ የዲሞክራሲ፣ የህዝቦች መብት ይሄ ሻዕቢያ የፈጠረው አይደለም። ሻዕቢያ እየተባለ ሁልጊዜ ከበሮ የሚመታ የሚያዋጣ አይደለም። አንድ ይሄ ነው። ሁለተኛ አገራችን በእድገት በብልጽግና ይሄ ብዙ ጊዜ ተደጋግሞ የሚነገር ለኢትዮጵያ ህዝብ የተስፋ ዳቦ ብቻ የሆነ ይሄ 2 ዲጂት እድገት እየተባለ 15 ሚሊዮን ህዝብ ተርቦ ልመና ውስጥ ያለን አገር ነን። በዚህ እና የኢትዮጵያን ህዝብ ሊደልሉ አይ የሰላም ሁኔታ ተብሎ የተነገረው ሰላም ይሄንን ለመጨረስ አንደኛ በቻርተር ጊዜ በሙሉ እነዚህ ድርጅቶች አሁን ትብብር የፈጠሩት እዛ ቻርተር ውስጥ የነበሩ ናቸው። በመሳሪያ ኃይል ተገፍተው የወጡና ህዝቦቻቸው እስካሁን ድረስ ዘመቻ፣ እልቂት፣ ንብረት የጠፋበት እንትን ነው። ይሄ እንዳይሆን በየጊዜው የኦሮሞ ነጻነት ግንባር ለሰላም ዝግጁ መሆኑን የዓለም መንግስታትና ድርጅቶች በዚህ ውስጥ ሲሳተፉ የነበሩ አምስት ዓመት ተሞክሮ የሚያውቁ የኢትዮጵያ መንግስት እምቢታውን ያሳየበት የኦጋዴን ብሔራዊ ነጻነት ግንባር አሁን በቅርብ በኬንያ አማላጅነት ተገብቶበት የኢትዮጵያ መንግስት ረግጦ ወጣበት ምስክር ያለበት፣ ሌሎችም እንደዚሁ ንበት ደረጃ ደግሞ ትብብሩ ራሱ ኢትዮጵያ ውስጥ ላለው የፖለቲካና ሌሎችም ችግሮች ኮምፕሬንሲቭ የሆነ መፍትሄ ጥሪ አድርጓል። ለዚህ ይፋ የሆነ መልስ ነው መስጠት ያለበት የአቶ ኃይለማርያም ደሳለኝ መንግስት። ዋና ዋና የሚባሉት ፖለቲካና የዲሞክራሲ የሰላም ጥያቄዎች የሚነጋገሩበት ኮንፈረንስ ዝግጁ እንዲሆን ይሄንን ነው የምንጠብቀው ከኢትዮጵያ መንግስት።
አቶ ኃይለማርያም በትላንቱ ንግግራቸው መሪዎቹ ለትርፍ ከሚያደርጉት እንቅስቃሴ በስተቀር የሉም ሲሉ ኦነግና ኦብነግን ጨምሮ በስም ላነሷቸው ድርጅቶች አቶ ዳውድ የኢትዮጵያ መንግስት ሊሻሻል ያልቻለ ዓመታት የዘለቀ ችግር ሲሉ ተችተው ለፖለቲካ ችግሮች እውቅና መስጠትና መፍትሄ መሻት ይበጃል ብለዋል። ለአቶ ኃይለማርያም ጥሪ አዎንታዊ ምላሽ የሰጡት ደግሞ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ አባልና ቃል አቀባይ አቶ ሌንጮ ባቲ ናቸው።
ይህ ጥሪ ጥሩ ጥሪ ነው። እንደሚታወቀው የኦሮሞ ዴሞክራሲያዊ ግንባር በሰላም አገር ቤት ገብቶ ህገ መንግስቱ በሚፈቅደው መሰረት የፖለቲካ ትግል ለማድረግ ከወሰነ 2 ዓመቱ ነው። ይህን ውሳኔ ተግባራዊ ለማድረግ ላለፉት 2 ዓመታት ከኢትዮጵያ ባለስልጣኖች ጋር የተለያየ ቦታ ምክክርና ይሄ ነገር እንዴት እንደሚቋጭ ስንነጋገር ቆይተናል። በዚህ መልኩ እስካሁን ያየነው መልስ በጣም የሚያበረታታ ነው እና ጠቅላይ ሚኒስትሩ ይሄንን አቋማቸውን በግልጽ በይፋ ለኢትዮጵያ ህዝብና ለፓርላማው ለዓለም ማሳወቃቸው የሚደገፍና ጥሩ ነገር ነው። የኛ አልተሳካም ማለት አይቻልም። እኛ በእርግጥ አገር ቤት በሄድንበት ጊዜ ለምርጫ እየተዘጋጁ ነበር እና ይሄን ነገር እንደጀመርነው ውጪ ቋጭተን ትገባላችሁ በሚል ያው በክብር ጥሩ ሁኔታ ነው የተለያየ ነው እና በእኛ በኩል እስካሁን የሚደረገውን ነገር ሁሉ አድርገን የመጨረሻውን መልስ ከመንግስት እየጠበቅን ነው።
የመጨረሻውን መልስ እየጠበቅን ነው ባሉበት ድርድራችሁ በምን ሁኔታ ላይ ነው የምትገኙት? መቼና እንዴት ነው እውን የሚሆነው? ቀጣዩስ ምዕራፍ ምንድን ነው?
እንደሚታወቀው እኛ ለረዥም ጊዜ ፖለቲካ ውስጥ የቆየነን የትጥቅ ትግልም ውስጥ ተሳትፎ የነበረነን የኦሮሞ ህዝብ ጥያቄና ቅራኔውም ሰፊ ነው። በዚህ መንግስት ብቻ የተጀመረ አይደለም። ይሄ በቀላሉ በአንድ ጊዜ እልባት የሚያገኝ ነገር አይደለም። መንግስት በተለያየ ጊዜ ይህንን ነገር ለመጨረስ ቃል ገብቷል። በጠቅላይ ሚኒስትር ደረጃ ይህንን ደግሞ ተግባራዊ እንደሚያደርጉ በሂደት የሚታይ ነው። ግን ይህን የመሰለ ትልቅ ግልጽ የሆነ ኮሚትመንትና ቆራጥነት ማሳየታቸው የሚደገፍ ነገር ነው።
መልካም። አቶ ሌንጮ በተቃራኒ የሚነሱ ነጥቦችን ላንሳለሁት። በአንድ በኩል በሰላማዊ መንገድ ለመታገል ሞክረን ምላሹ ተገቢ ያልሆነ አገኘ ነው የሚለው ለምሳሌ ኦጋዴን ነጻ አውጪ ግንባር በኬንያ ናይሮቢ ያካሄዱት ድርድር፣ የእርሶም ድርጅት ከዚህ ቀደም ከሄዳችሁ በኋላ የጠበቃችሁ ያን አለመሆን የተዘገበበት፣ ከዚህ አለፍ ብሎ ደግሞ አሁን በትጥቅ ትግል ለውጥ እናመጣለን የሚሉ ወገኖች ጠቅላይ ሚኒስትሩ ስም እየጠሩ ያነሷቸው ድርጅቶች ኢትዮጵያ ውስጥ በሰላማዊ መንገድ በዲሞክራሲያዊ መንገድ የለውጥ እንቅስቃሴዎችን ማድረግ ወይም ደግሞ የተለየ ሀሳብ ማንጸባረቅና በሰላም መንቀሳቀስ አይቻልም፣ በዚህ የተነሳ ነው ተገፍተን አሁን ባለንበት ቦታ የምንገኘው ይላሉ። እሱ ላይ ምን አስተያየት አለዎት?
እኛ እንግዲህ እንደሚታወቀው የሚያዋጣው መንገድ የሰላም መንገድ ነው ብለን ነው ኦፊሻሊ ያስቀመጥ ነው። ኢትዮጵያ ውስጥ ሰላም መምጣት አለበት። የኢትዮጵያ ሕዝቦች ተቻችለው ዲሞክራሲያዊ በሆነ መልኩ የሕግ በላይነት በሰፈነበት ሀገር አብረው እንዲኖሩ ነው የምንፈልገው። በጦርነት ስልጣን መያዝ ዲሞክራሲን ብዙ ጊዜ አያመጣም የሚል አቋም ነው ያለን። ብዙ ሀገሮችን መጥቀስ ይቻላል ወደ ዲሞክራቲክ ፖለቲካ ሊያደርስ የማይችልበት ጊዜ አለ። እና መንግስት ይሄን ነገር አደርጋለሁ እስካለ ድረስ መንግስት እንዲያደርግ ኢትዮጵያ ህዝብም መጠየቅ አለበት፣ ተቃዋሚም መጠየቅ አለበት። ተገፍቶ ነው እንጂ ማንንም ጦርነት የሚፈልግ አይመስለኝም። ጦርነት አፍራሽ ነው። ጦርነት የሰው ነፍስ ብዙ ደግሞ ተቋማትንና ንብረትን የሚያጠፋ ተግባር ነው እና ማንም ጦርነት የሚፈልግ ሰው ያለ አይመስለኝም የሰላማዊ መንገድ ካለና ይህንን በግልጽ መንግስት ማስቀመጡና ኢትዮጵያ በሰላም ለመታገልና በሰላም የፖለቲካ ፉክክር ለማድረግ አገሪቷ ዝግጁች ማለታቸው ይህንን ይዞ ይሄ ስራ ላይ እንዲውል የኢትዮጵያ ህዝብ መጠየቅ አለበት። እኛም ይህንን አቋማችን ስለሆነ ጠቅላይ ሚኒስትሩ ያደረጉትን ንግግር በበጎ ፍቃድ ነው የወሰድነው። እስካሁንም ያለን ግንኙነት የኢትዮጵያ ፌዴራላዊ መንግስትም ይሁን ኦህዴድ ኦሮሚያን የሚያስተዳድረው ይሁን በዚህ ጉዳይ ላይ እየተመካከረ ነው። አሁን የመጨረሻው ደረጃ ላይ ነው ያለው። አስዋ መንግስት አጠገብ ነች፣ መንግስት ውስጥ ነች።
መልካም። አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኛም እናመሰግናለን አቶ ለውላ።
አቶ ዳዊት እብሳ የኦሮሞ ነጻነት ግንባር ሊቀመንበርንም አመሰግናለሁ። አድማጮች፣ ኦብነግና የሌሎች ስማቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ የትላንቱ የህዝብ ተወካዮች ምክር ቤት ንግግር የተጠቀሱ ድርጅቶችን ምላሽ ለማግኘት አልተሳካልንም፣ እንዳገኘ እናካትታለን።
አድማጮች፣ በፕሮግራም ቅደም ተከተላችን ላይ አንዳንድ ለውጦች አድርገናል። በአብይ ርዕስ የተያዘው ሪፖርት አሁን ደርሷል። ለመዘግየቱ ይቅርታ፣ ቀጥሎ ይቀርባል። ፍሪደም ሃውስ መቀመጫውን እዚህ ዋሽንግተን ዲሲ ያደረገ በመናገር ነጻነት ላይ የሚሠራ ዓለም አቀፍ ተቋም ነው። ይህ ተቋም መንግሥታት ለሕዝቦቻቸው የሚሰጡትን የኢንተርኔት ነጻነት አጥንቶ እያንዳንዱ ሀገር ያለበትን ደረጃ ፍሪደም ኦን ዘ ኔት 2015 በሚል በዛሬው ዕለት ሪፖርት አውጥቷል። በዚህ ሪፖርት ኢትዮጵያ ከቻይና ከሶሪያና ከኢራን ቀጥሎ ምንም አይነት የኢንተርኔት ነጻነት የሌለባት ሀገር ተብላለች። በጎግል መስሪያ ቤት የቀረበውን ይህን ሪፖርት የተከታተለችው ጽዮን ግርማ የሚከተለውን ዘግባለች።
ፍሪደም ሃውስ የተሰኘው ተቋም ፍሪደም ኦን ደ ኔት 2015 የተሰኘውን ይህን ሪፖርት በዛሬው ዕለት ባቀረበበት ወቅት ሪፖርቱን ያዘጋጁት ባለሙያዎች፣ የዩኒቨርሲቲ ተመራማሪዎች፣ የጎግል መስሪያ ቤት ተወካዮች፣ መምህራንና ከመናገርና ከመጻፍ ነጻነት ጋር የሚሰሩ ተቋማት ባለሙያዎች ተገኝተው በሪፖርቱ ላይ ተወያይተው ነበር። ማንኛውም ሰው የኢንተርኔት የመረጃ መረብን ተጠቅሞ ያለምንም ቅድመ ምርመራና ችግር ሀሳቡን በነጻነት የማስተላለፍ መብት እንዳለው የሚጠቅሰው ይህ ሪፖርት በአሁኑ ወቅት ግን መንግስታት የህዝቦቻቸውን የኢንተርኔት ነጻነት እያፈኑ አገልግሎቱንም እየዘጉ ከዛም ባለፈ ደግሞ እያሰሩ እንደሚገኙ ይጠቅሳል። አገራት ለህዝቦቻቸው የሚሰጡትን የኢንተርኔት ነጻነት በሶስት ቀለማት ከፍሎ ያስቀመጠውና የሪፖርቱ አካል የሆነው አንድ ሰንጠረዥ ኢትዮጵያ ከቻይና ከሲሪያና ከኢራን ቀጥሎ የኢንተርኔት ነጻነት የሌለባት ሀገር ብሎ ያስቀምጣታል። በሌላኛው የሪፖርቱ ክፍል ደግሞ ኢትዮጵያ የኢንተርኔትም ሆነ የመናገር የመጻፍ ነጻነት ያለባት አገር አይደለችም ይላታል። ሪፖርቱን ያዘጋጀው ፍሪደም ሃውስ የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰር እና ሪሰርች አናሊስት ማይትራንግ ለአሜሪካ ድምጽ ሲናገሩ በዚህ ዓመት የወጣው ሪፖርት እንደሚያሳየው በዓለም ላይ ያሉ በርካታ ሀገሮች የኢንተርኔት ነጻነት ላይ ገደብ እያበጁ መምጣታቸውን ከተናገሩ በኋላ የሰብሳራ አፍሪካን ጨምሮ እንደ ቻይናና ሌሎች አገራት የኢንተርኔት ተጠቃሚዎችን በክትትል ስር እያዋሏቸው ነው ብለዋል። እርሳቸው የአፍሪካ ጉዳዮች ባለሙያ እንደመሆናቸው በኢትዮጵያ ላይ የቀረበውን ሪፖርት ሲያብራሩ
ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጽር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከህዝቡ ቁጥር አንጻር ሲታይ 2% ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ 2% የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ። በአሸባሪነትም ይከሰሳሉ።
ማያ ያይዘውም በኢትዮጵያ ያለው ኢንተርኔት አጠቃቀም ንጻነት የበለጠ የባሰ አስቸጋሪ የሚያደርገው ሰዎች በሚፈልገው መጠን የኢንተርኔት አገልግሎት አለማግኘታቸው እንደሆነ ይናገራሉ። ሪፖርቱ እንዴት እንደተዘጋጀና በኢትዮጵያ መንግስት በኩል የታመነና የተረጋገጠ ስለመሆኑ ጥያቄ ቢነሳ መልሳቸው ምን እንደሆነ ተጠይቀው ሲመልሱ
ለዚህ ሪፖርት ትክክለኛነት እቆማለሁ። የእያንዳንዱን መረጃ ትክክለኛነት ለማረጋገጥ ምርምርን እናደርጋለን። መቀመጫቸውን ኢትዮጵያ ያደረጉ ለደህንነታቸው ሲሉ ማንነታቸውን ደብቆ የሚሰሩ በርካታ የምርምር ሰራተኞች እዚያው ኢትዮጵያ ውስጥ አሉን። እንዲሁም እውነተኛ መረጃ አጥርተን ልናገኝ የምንችልበት ተጨማሪ ግብአትም አለን። ከበርካታ ሰዎች ጋርም ቃለ ምልልስ አድርገናል።
በሪፖርቱ ላይ አንዱ የተጠቀሰው የዞን 9 ጦማሪያንና ጋዜጠኞች መታሰር ነው። እነርሱ ደግሞ ከቀረበባቸው ክስ ነጻ ተብለው ተለቀዋል። ይህንን ሁኔታ እንዴት ታውታላችሁ በሚል ለቀረበላቸው ጥያቄ ማይ ሲመልሱ
We definitely welcome the news about Zone 9 bloggers being released. I know a number of them were released earlier this year.
አዎ፣ የዞን 9 ጦማሪያንና ጋዜጠኞች መፈታታቸውን እናውቃለን። ይህንን ዜና በደስታ ነው የምንቀበለው። ይህ መልካም ጅምር ነው። ነገር ግን ሌላ በርካታ የታሰሩ ጦማሪያን በእስር ቤት ይገኛሉ። አንዳንዶቹ መታሰራቸውን እንኳ አይታወቅም። የዞን 9 ጉዳይ ባለም አቀፍ ደረጃ በተደረገ የሰብአዊ መብት ሙግት ምክንያት ታወቀና ግፊት ተደርጎበት እንጂ በርካታ የኢንተርኔት ተጠቃሚዎች፣ ጸሐፊዎች በኢትዮጵያ መንግስት ትኩረት ተደርጎባቸው የታሰሩ አሉ።
በዚህ ሪፖርት ከኢትዮጵያ መንግስት የሚጠብቁት ምላሽ ምን እንደሆነ የተጠየቁት ማይ
My expectations for a response from the Ethiopian government. I'd like to think that they pay attention to the report.
ከኢትዮጵያ መንግስት ከፍ ያለ ምላሽ እንጠብቃለን። ይህ ሪፖርት ትልቅ ቦታ እና ግምት ሰጥቶ እንዲያዩና ችግሮቹን ለመቅረፍ ይሞክራል ብለን እንገምታለን።
ይህን ሪፖርት በተመለከተ በኢትዮጵያ መንግስት በኩል ያለውን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገ ሁለት ምላሻቸውን አካተን ለማቅረብ ጥረት እናደርጋለን።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍሳዬ ነን። አሁን ዜና እናነባለን። ኢራን ስለ ሶሪያ መጻኢ ዕድል በያዝነው ሳምንት በሚካሄደው ዓለም አቀፍ ጉባኤ ላይ እንደምትሳተፍ ገልጻለች። ሶሪያ ውስጥ ለሚካሄደው ጦርነት መፍትሄ ለማግኘት በሚደረገው ዓለም አቀፍ ስብሰባ ኢራን ስትሳተፍ ለመጀመሪያ ጊዜ ሊሆን ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫ ዛሪፍ ከሶስት ምክትል የውጭ ጉዳይ ሚኒስትሮች ጋር ሆነው በስብሰባው እንደሚገኙ የኢራን ሚዲያ ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ከርቢ ኢራን በስብሰባው ለመሳተፍ እንደምትጋበዝ ተጠብቆ ነበር ብለዋል። ውይይቱ የሚያተኩረው በሶሪያ ያለውን ከባድ የፖለቲካ ሁኔታ ያሉትን በመፍትሄ ጉዳይ ላይ እንደሆነ ጠቁመዋል። ዋናው ጉባኤ የሚካሄደው በመጪው አርብ ሲሆን ሐሙስ ቅድሚያ ውይይቶች ይካሄዳሉ ተብሎ ይጠበቃል። የጀርመን የአገር አስተዳደር ሚኒስትር ኦስትሪያ አስቀድማ ሳትናገር ስደተኞችንና ፈላሾችን በውድቅት ወደ ድንበሯ ልካለች ሲሉ በጥብቅ ነቅፈዋል። ቶማስ ደመዘሬ ዛሬ በርሊን ላይ ለጋዜጠኞች በሰጡት መግለጫ የኦስትሪያ የስደተኞች አያያዝ ስነ ስርዓት የጎደለው ነው ብለዋል። ከቅርብ ጊዜያት ወዲህ ጀርመን የሚገቡት ስደተኞች ብዛት በጣም እንደጨመረ ገልጸዋል። ይሁንና ሁለቱ ሀገሮች የተሻለ ትብብር ለማድረግ እንደተስማሙ አክለው ገልጸዋል።
ዝግጅታችን ይቀጥላል። ወደ ሁለተኛው የፕሮግራማችን አጋማሽ ተሸጋገርን። ቀዳሚው ዲሞክራሲ በተግባር
ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ የኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብሰባ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና ኤርትራ ወቅታዊ የወደፊት ግንኙነት በሚል ርዕስ ያዘጋጁት ጉባኤ በቅርቡ እዚህ ዋሽንግተን ዲሲ ተካሂዷል። ባለፈው ሳምንት ፕሮግራማችን የህዝብ ለህዝብ ግንኙነትን ወደ ላቀ ደረጃ ለማድረስ የኢትዮጵያና የኤርትራ ማህበረሰብ መሪዎች ሚና በሚለው ርዕስ የአራት አስረጂዎችን አስተያየት ባጫጭሩ አሰምተናል። ዛሬ የሀያላን መንግስታትና የአካባቢው ኃይሎች በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው የሚለው እናያለን። አስረጆች ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ረዳት ሚኒስትር ሄርማን ኮን እና የቀድሞው የኢትዮጵያ ዲፕሎማት አምባሳደር ዶክተር ካሳ ከበደ ናቸው። ሰለሞን ክፍሌ ነው በስፍራው የነበረው።
በሁለቱ ሀገሮች መካከል የተፈጠረውንና አሁን ድረስ የቆየውን አለመግባባት ካስከተሉ አበይት ጉዳዮች አንዱ የድንበር ኮሚሽኑ የደረሰበት ውሳኔ ተግባራዊ አለመሆን ነው ይላሉ ሄርማን ኮሆን። ውጥረቶችን አርግቦ ችግሩን ለመፍታት ከሁለት ወራት በፊት ሁለቱንም ወገኖች እንዳነጋገሩም ገልጸዋል ሚስተር ኮሆን።
So I told the Ethiopians, you really must implement this before any discussions take place.
Why do you... ምንም አይነት ውይይት ከመጀመሩ አስቀድሞ የኮሚሽኑን ውሳኔ ተግባራዊ እንዲያደርጉ ለኢትዮጵያውያኑ ነገርኳቸው። ለምን አስቀድሞ ውይይቱ እንዳይደረግ ፈለግ? መካለሉን ተግባራዊ ካደረግን በኋላ ኤርትራውያኑ ከውይይቱ ይርቃሉ፣ አናምናቸውም። ተመሳሳይ ጥያቄ ለኤርትራውያኑ አቀረብኩኝ። መጀመሪያ ውይይት፣ ቀጥሎ ትግበራ። እነርሱም እንደዚሁ ኢትዮጵያውያኑን አናምንም፣ ምክንያቱም በድርድሩ ወቅት የሚፈልጉትን ነገር ካላገኙ ድንበር መካለሉን ተግባራዊ አያደርጉም።
ያሉበት ሁኔታ እንግዲህ ይህን ይመስላል። አንዱ ሌላውን አያምንም ሲሉም አስረድተው የተባበሩት መንግሥታት ድርጅት ኤርትራ በሶማሊያ ላለው ለነውጠኛው ቡድን አልሻባብ እርዳታ ትሰጣለች ሲል በመክሰስ የጣለባት ማዕቀብ ደግሞ ነገሮችን ይበልጥ እንዳወሳሰበ አብራርተዋል ሄርማን ኮሆን።
I've talked to experts on Somalia in the academic field and they said well
ስለ ሶማሊያ የሚያቁ ምሁራንን አነጋግሬያለሁ። ኤርትራውያን ለአልሸባብ በእነርሱ በኩል ገንዘብ በማስተላለፍ ምናልባት ረድተው ሊሆን ይችላል፣ ይሄ ግን በማስረጃ የተረጋገጠበት ጊዜ የለም ነው ያሉኝ። ባለፉት 5 ዓመታት ውስጥም ኤርትራ አልሸባብን እንደምትረዳ ምንም አይነት ማስረጃ ማቅረብ የቻለ ወገን የለም።
የተባበሩት መንግስታት ድርጅት በተለያዩ የዓለም ሀገሮች ላይ የተጣሉ ወይም ሊጣልባቸው የታቀዱ ማዕቀቦችን አስመልክቶ በየዓመቱ እንደሚወያይ ከገለጹ በኋላ ባለፈው ዓመት ጥቅምት 2007 ዓመተ ምህረት ላይ ከ15ቱ የጸጥታው ምክር ቤት አባላት 14ቱ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ድጋፍ መስጠታቸውን አስረድተዋል። ድምፅ ያልሰጠችው 15ኛዋና ብቸኛዋ ሀገር ማን ናት? ሄርማን ኮሆን
There was only one country that said we are opposed to lifting sanctions and that was the United States.
ማዕቀቡ እንዳይነሳ የተቃወመችው ብቸኛ ሀገር ዩናይትድ ስቴትስ ናት። ይህ ማለት ምን ማለት ነው? ዩናይትድ ስቴትስ ማዕቀቡን አይነሳም ብላ ከተቃወመች እንደገና ድምፅ እንዲሰጥበትም አይደረግም። ድምፅ ቢሰጥ እንኳ ደግሞ ባላት ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ታደርጓለች ማለት ነው። ማዕቀቡን አስመልክቶ እንግዲህ የዩናይትድ ስቴትስ አቋም ይህ ነው።
በአጠቃላይ ዩናይትድ ስቴትስ በአፍሪካ ቀንድ ትልቁ ስጋቷ ምንድን ነው ለሚለው ጥያቄም ሰፋ ያለ ምላሽ ሰጥተዋል ሄርማን ኮሆን።
Well, the U.S. major interest in the Horn right now is Al-Shabaab.
ዩናይትድ ስቴትስ በአፍሪካ ቀንድ በከፍተኛ ደረጃ ቅድሚያ የምትሰጠው የአልሸባብን ስጋት ማስወገድ ነው። ይሄ ነውጠኛ ቡድን በእርግጥም ስጋት ደቅኗል፣ ምክንያቱም እዚህ አገር ያሉ ሶማሌዎች ወደ አገራቸው ሄደው ከተዋጉ ወደዚህ ተመልሶ አደጋ ሊፈጥሩ ይችላሉ። ስለዚህ በከፍተኛ ደረጃ ቅድሚያ የምንሰጠው ጉዳይ ነው። አልሸባብን ደግሞ ለማሸነፍ በጣም እየሰራች ያለች አገር ኢትዮጵያ ናት። ኬንያ፣ ብሩንዲና ዩጋንዳ ያሉበት የአሚሶም ህብረትም አልሸባብን እየተዋጋ ነው። ስለዚህ ዩናይትድ ስቴትስ የኤርትራና ኢትዮጵያን ንትርክ በተመለከተ ገለልተኛ መሆን አልቻለችም።
በዩናይትድ ስቴትስና ኤርትራ መካከል ግንኙነቶችን ያሻከሩ የተለያዩ ነገሮች ሲኖሩ አንዱና የቅርቡ ኤርትራ ወደ ሀገሯ የተመደቡትን የአሜሪካ አምባሳደር አልቀበልም ማለቷ እንደሆነ ያስታወሱት ሄርማን ኮሆን በዚያ ምክንያት የተፈጠረውን ሁኔታም ያብራራሉ።
Because the U.S. Eritrea refused to have an American ambassador, President Isaias was not invited.
በዛ ምክንያት ኦባማ እንደ አውሮፓ አቆጣጠር በ2014 ዓመተ ምህረት በዋሽንግተን በጠሩት የመሪዎች ጉባኤ ላይ ፕሬዝደንት ኢሳያስ አፈወርቂ አልተጋበዙም። የኦባማ አስተዳደር ለምን ኢሳያስ እንዳልተጋበዙ ሲጠየቅ የሰጠው መልስም አምባሳደራችንን አልቀበልም በማለታቸው ነው። ስለዚህ የኤርትራና የዩናይትድ ስቴትስ ግንኙነት ጥሩ አይደለም። በመሆኑ ደግሞ ዩናይትድ ስቴትስ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለውን ችግር ለመዳኘት ገለልተኛ ሚና ሊኖራት አይችልም።
አድማጮች አሁን ደግሞ በኤርትራ መንግስትና በኢትዮጵያ መንግስት ተቃዋሚ ኃይሎች መካከል ያለው ግንኙነት ወደሚለው ርዕስ ተናጋሪዎች ልለፍ። ሶስት አስረጃዎች ነበሩ የቀረቡት። አንደኛው አምባሳደር ዶክተር ካሳ ከበደ ናቸው። የቀድሞው የኢትዮጵያ ዲፕሎማትና የሰራተኞችና ማህበራዊ ጉዳይ ሚኒስትር በስብሰባው ላይ የሚወክለው የለም የኔ ድርጅት ራሴ ነኝ ብለዋል። ወደ 1991 የለንደን ጉባኤ ተመልሰው በሚስተር ሄርማን ኮሆን የተሰጠውን አስተያየት ከተቹ በኋላ በወቅቱ የእርሳቸውን ሚና አስረድተዋል።
እኔ የኢሳፓ የውጭ ግንኙነት ኃላፊ ነበርኩኝ። ይህ ከሻቢያም ከወያኔም ጋር እናደርጋቸው የነበሩ ድርድሮችን በቅርብ እከታተል ነበረ። ከሁለቱም ጋር በይፋም ማለት ፐብሊሳይዝድ የሆኑ ግንኙነቶች አደርገናል። በጥብቅ ሚስጢር ደግሞ የተደረጉ ግንኙነቶችም ነበሩ። በጥብቅ ምስጢር የተደረጉትን ግንኙነት አውቃቸዋለሁ። ከአሜሪካ መንግስት ጋርም ስንነጋገር እንደዚሁ በይፋና በሚስጢር ነበረ እና በአሜሪካን በኩል የነበረው ትልቁ ችግር ዛሬም ያለው አይነት ችግር ነው። የአፍሪካ ፖሊሲ በተለይ ደግሞ የሆርን ኦፍ አፍሪካ ፖሊሲ በተለይ ደግሞ የኢትዮጵያን መንግስትና ተቃዋሚዎቹን በሚመለከት ያለው ፖሊሲ ባለቤቱ ማን ነው በምንልበት ጊዜ እዚህ ሁለት አካል ነው ያገኘ ነው። ከዛ እንደምታውቁ ሶስተኛ ደግሞ ስውር አካል አለ። ይሄ ሳይ ነው። ሁለቱ አካላት ግን ስቴት ዲፓርትመንት እና ዋይት ሀውስ ነበሩ። ዋይት ሀውስ ስንል የናሽናል ሴኩሪቲ አድቫይዘሮቹ ናቸው እና ዋናው ጉዳዩን የያዙት ናሽናል ሴኩሪቲ ካውንስሉ ስለነበረ እነ ሚስተር ኮሆን ከዛ የሚመጣላቸውን መመሪያ ነበር የሚቀበሉት። በሚስጢር የሚደረጉት ግንኙነቶች ከናሽናል ሴኩሪቲ ካውንስሉ ጋር ስለነበረ እነሱም የማያውቋቸው ጉዳዮች ነበሩ።
አደራዳሪዎች ከለንደን ጉባኤ በፊት የአሜሪካንን አቋም ወስደው አራት ነጥቦች ያሉት የውሳኔ ሐሳብ አቅርበውላቸው እንደነበር አስታውሰው ከነዚያ አራት ነጥቦች አንደኛው የኤርትራ ጉዳይ ነበር ብለዋል።
እና አሜሪካኖች አቅርበውት የነበረው የኤርትራ ጉዳይ ኤርትራን የኢትዮጵያ ጦር ይልቀቅና ሻዕቢያ ተቆጣጥረው ነጻነቱን ሳያውጅ ሶስት ዓመት ይቆይ፣ ከሶስት ዓመት በኋላ በህዝብ ድምፅ በሬፈራንደም ወይ ነጻነቱን ወይ ፌዴሬሽን ወይ አንድነቱን ይምረጥ የሚል ነበረ። ቅድም ሚስተር ኮህን ዋሹ ስል ይህንን እሳቸው ለንደን ላይ እንዳመጡት አድርገው ስለተናገሩ ነው።
ሐሳቡን በወቅቱ ለነበረው የኢትዮጵያ መንግሥት ያቀረቡት ኮህን ሳይሆኑ በዩናይትድ ስቴትስ ብሔራዊ ጸጥታ ካውንስል ውስጥ የአፍሪካ ዳይሬክተር ነበሩ ሲሉ አክለዋል። ዛሬ ያለውም ሁኔታ የተለየ እንዳይደለ አብራርተዋል።
እንደ ጉባኤውን ማሳሰብ የምፈልገው በዛሬና በ2016 በሚደረገው ምርጫ መካከል ያለውን ጊዜ ለዝግጅት ለማዋል በውል አስበንበት ብንሰናዳና ተግባራዊ የሆኑትን እንቅስቃሴዎች ወይ ኢምፕሊመንቴሽን ፌዙን ከሚቀጥለው ምርጫ በኋላ ብናረገው የሚል ሀሳብ አለኝ።
አምባሳደር ዶክተር ካሳ ከበደ ሲያጠቃልሉም
ይህን ሀሳብ የማቀርበው ወደንም ጠላንም ዛሬ የእኛ አካባቢ የሆርን ኦፍ አፍሪካ አካባቢ በተለይ የኢትዮጵያም የኤርትራም የሚወሰነው ስቴት ዲፓርትመንት አይደለም፣ ሲአይኤም አይደለም፣ ዋይት ሀውስ ነው። ዋይት ሀውስ ውስጥ ደግሞ ባለቤቱ ሚስስ ሱዘን ራይስ ነች። ሚስስ ሱዘን ራይስ ደግሞ ፐርሰናል የሆነ የግል የሆነ ጠብ አላት ከፕሬዚዳንት ኢሳያስ ጋር። ፕሬዚዳንት ኢሳያስን በዚህ በጦርነቱ ጊዜ ስታነጋግረው ፕሬዚዳንት ኢሳያስ ቴክስት ቡክ ዲፕሎማሲ የሚፈታው ችግር አይደለም ብሏት ነበር። ይህንን እሷ የወሰደችው በዲፕሎማሲ አልበሰልሽም እንደማለት አድርጋ ነው። ከዛ በኋላ ሱዛን ራይስ እና ፕሬዚዳንት ኢሳያስ አልተገናኙም። በዛ ተነስታ ለአቶ መለስ ያልተቆጠበ ድጋፍ ሰጥታለች። አሁንም ከህወሓት መራሹ አገዛዝ ጋር ሚስስ ሱዛን ራይስ እጅግ በጣም የጠበቀ ግንኙነት አላት። ፕሬዚዳንት ኦባማ ኢትዮጵያን የጎበኙ ጊዜ ይሄ መንግስት በዴሞክራሲ ነው የተመረጠው የሚለውን ለመናገር እርግጠኛ ነኝ የተገደዱት በሚስስ ሱዛን ራይስ ምክር ነው።
ቪዥን ኢትዮጵያና ኢሳት በጋራ ባዘጋጁት የአንድ ቀን ጉባኤ ላይ የተገኙ ብዛት ያላቸው ሰዎች በኤርትራና ኢትዮጵያ መካከል የህዝብ ለህዝብ ግንኙነቶችን የሚያጠናክሩ ተመሳሳይ ፕሮግራሞች እንዲቀጥሉ አሳስበዋል። የዛሬውን ዝግጅት በዚህ ላብቃ።
የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሴቶችና ቤተሰብ ቀጣዩና የመጨረሻው ቅንብር ነው።
የዛሬው ሴቶችና ቤተሰብ እንግዳ ባለፈው ሳምንት አዲስ አበባ ውስጥ በተካሄደው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ዓለም አቀፍ ኤግዚቢሽንና ውይይት ከተናጋሪዎች አንዷ ነች። የቀድሞዋ እጅግ ታዋቂ የዓለም አቀፍ ፋሽን ሞዴል ኢትዮጵያ ከፍተኛ ተሰጥኦ ያላቸው የአገር ባህል ጥበብ ፈጣሪዎች እንዳሏት ትናገራለች። ታዲያ የኢትዮጵያ ብቻ ሳይሆኑ በአጠቃላይ የአፍሪካ የፋሽን ጥበብ ባለሙያዎች በዓለም አቀፉ ገበያ ተገቢውን ስፍራ ሊያገኙ ያልቻሉበትን ምክንያቶችና ያሉትን ፈተናዎችም ትዘረዝራለች። ስራቸው በአገር ውስጥ ሊታወቅ ሊገበይና ሊታገዙ ይገባል ነው የምትለው። በኤግዚቢሽኑ ላይ መለስካቸው አማሃ ያነጋገራት እንግዳ ራሷን በማስተዋወቅ ትጀምራለች።
ስሜ አና ጌታነ ነው። ኢትዮጵያዊ ነኝ። 20 ዓመት ሆነኛል ፋሽን ኢንዱስትሪ ውስጥ። መጀመሪያ እንደ ሞዴሊንግ ነው የጀመርኩት። ቀጥታ ከትምህርት ቤት ወደ ሞዴሊንግ ገባኝ። በአጭር ጊዜ ሰርቼ የማቆመ መስለኝ ነበረ፣ ግን ያው ገብቼ ብዙ አመት ሰራሁበት። ዛሬ የምሰራው ከፋሽን ጋር ቢያያዝም በሞዴሊንግ ኢንዱስትሪ አይደለም፣ በዲዛይን እና በመንቶሪንግ እና ያው ሶሻል ቢዝነስ። ግን ያው ምንጩ ከሞዴሊንግ ኢንዱስትሪ። ብዙ ነገር ስለ ፋሽን ተማርኩኝ፣ ብዙ ነገር አየሁኝ ራሱ ስሰራ እና እንዴት ነው ይሄንን ሁሉ ነገር በአፍሪካን ውስጥ እንዴት ነው ግሎባል የሆነን በጣም ማሲቭ የሆነ ኢንዱስትሪ እንዴት ነው እኛ መጠቀም የምንችለው?
አፍሪካን ሞዛይክ የሚለው የድርጅት ስም በዚህ ምክንያት የሰጠሽው?
አክቹሊ እዛን ጊዜ በኒውዮርክ ግማሽ ጊዜ ኒውዮርክ ግማሽ ጊዜ ፓሪስ ነበር የምኖረው እና ለዚህ ነው አፍሪካን ሞዛይክ። እና ሞዛይክ ያ ብዙ ልዩ ትንሽ ትንሽ ነገሮች አንድ ላይ መጥቶ ሆል ሲሰሩን አይደለ? ስለዚህ ሞዛይክን የኔ ዋናው አለማይን ይሄንን የአፍሪካን ዲዛይኖች ሰፖርት ማድረግ የምንችለው እንዴት ነው ኮሌክቲቭሊ ስንሰራ ነው አንድ ላይ ሆነ። ምክንያቱም እኛ እዚህ ሀገር ያለው ችግር ዲዛይኖች ሌላ ሀገር ደቡብ አፍሪካ መሄድ ችግር አላቸው፣ ዌስት አፍሪካ መሄድ ችግር አላቸው። ብዙ ልዩ ልዩ ሀገሮች አፍሪካ ውስጥ ያለን ችግር ዲዛይነሮች አሉ። ልብስ መስራት ይወዳሉ፣ ፋሽን ይወዳሉ፣ ግን እንደ ልባቸው አንድ ላይ ልክ አውሮፓ አሜሪካን ሀገር እንዳለ ጥሩ ጨርቅ አቬይለብል ሆኖ ማኑፋክቸሪንግ አቬይለብል ሆኖ ጥሩ ዲዛይን ትምህርት ቤት እንዲያስተምራቸው ስጦታ ኖሮ ያንን ስጦታ በደንብ ዲቨሎፕ ማበልጸግ አለባቸው። ስለዚህ ያ ሁሉ ገና ነው እኛ ጋር። ስለዚህ ለዚህ ነው እስካሁን ድረስ በዛ ብዙ ማድረግ ያልቻለ የምለው። አሁን ግን ብዙ ለውጥ የታየ ነው።
ግን ቆይ መጀመሪያ ፋሽን ማለት ምንድን ነው?
ፋሽን ማለት እንግዲህ ልብስ አለ የምንለብሰው ቀን በቀን ሁላችንም ልብሳችን ለብሰን የምንወጣ አይደለም። ብናስቦም ባናስቦም ያ የምንለብሰው ልብስ በፋሽን ድሪቨን ነው። ማለት የዛሬ 10 ዓመት 20 ዓመት የሚለበሱ የኮት አይነት የሚለበሱ ሱሪ አይነት ቀለሞች ምናምን ዛሬ ብዙ ላንለብሰው እንችላለን። ምክንያቱ ያ በድሮ ጊዜ ነበርና ፋሽን ብዙን ጊዜ ከአውሮፓ ወይ ከዌስተርን ሀገር ነው የመጣው ከምዕራብ ሀገር እና ዲዛይነሮች እዛ አሉ ትልቅ የታወቁ ዲዛይነሮች፣ ኤዲተር፣ ጋዜጠኞች እና የዲዛይን ዳይሬክሽኑን ከዛ ይመጣል። ስለዚህ እንግዲህ ያው ቀይ ቀለም ሆነ ወይ አጭር ቀሚስ ሆነ ወይ ሚኒ ሆነ ያ ፋሽን ዲክቴት ያደርግና ከዛ ወርዶ ወደ ሜንስትሪም ይሄዳል።
ወደ ህዝቡ ወደ ህብረተሰቡ ይወርዳል ማለት ነው።
ህብረተሰቡ ይወርድና ያ ህብረተሰቡ የራሱን ኢንተርፕሬቴሽን ያደርጋል በዛ። ግን ፋሽን ማለት ያ ነው እንግዲህ ያው በጣም ትልቅ ስንት አይ ቲንክ ወደ $2 trillion ቢዝነስ ነው ይሄ ቢዝነስ። ዛሬ ሁላችን 100% ሁሉ ፋሽን ላይ ከተል ይችላል አይደለ? ግን አብዛኛው ሰው በተለይ እድሜያቸውም ልጅ የሆኑት ምንትም ይከታተላሉ። ምንድነው ቀለማ የሚለበስ ምን አይነት ቀሚስ ነው ምን አይነት ኮት ነው ምናምን ይከተላሉ። አቅማቸው ከቻለ በጣም ውዱ ነገር ይገዛሉ፣ አቅማቸው ያልቻለ ደግሞ በማስ ማርኬት የሚሰራ ይገዛሉ።
እንግዲህ አሁን አንቺ ዲዛይነር ነሽ
አንትርፕነር ነኝ። ይበልጥ ራስን ማለት ፈልገው ሶሻል አንትርፕነር ነኝ። እርግጥ ፋሽን ዲዛይን አደርጋለሁ።
ማህበራዊ የስራ ፈጣሪ ነኝ ነው የምትይኝ?
ሶሻል አንትርፕነር እርግጥ ፋሽን በጣም የማውቀው ኢንዱስትሪ ነው። ብዙ አመት ሰርቼበታለና አሁን ያው ኢትዮጵያ እየኖርኩኝ ዋናው አላማዬ እንዴት ነው ያንን ኢንተርናሽናል ፋሽን ኢንዱስትሪውን እንዴት ነው እኛም የእኛን ሮል መጫወት የምንችለው። ምክንያቱም አሁን አይኑ እየተተኮረ ነው ኢትዮጵያ ላይም ሌሎች ሀገሮች አፍሪካ። ለምንድን ነው የሚተኮረው? ኦፍኮርስ በማኑፋክቸሪንግ ሌቭል ብዙዎቹ ከድሮ ከቻይና ከሌላ ከኤዥያ ወደ አፍሪካ የመጡ ማኑፋክቸር ለማድረግ ነው። እዚሁ ደግሞ በሀገር ውስጥም ደግሞ ዲዛይኖችም እያደጉ ነው። ማለት ድሮ ልብስ የሚሰፋ አሉ፣ ግን ዲዛይኖች ግን አዳዲስ ነገር ከባህላችን ጋር የመነጩ ወይ ከባህላችን ኢንስፒሬሽን የወሰዱ
ቀስቃሹ ባህል
ቀስቃሹ ሊሆን ይችላል። አሁንም ግን አብዛኞቹ ከዛ ይነሱና አዳዲስ ነገር ማየት እየጀመረ ነው። አሁን ለምሳሌ ልክ ጊዜው ተለውጧል። አሁን በእናቶቻችን አያቶቻችን የሚያደርጉት ልብስና የሚሰሩት ስራ የዛን ጊዜ ልዩ ነበር። ዛሬ ግን ያለን ኑሮ በጣም ሩጫ ነው። ለዛ የሚመች አይነት ፋሽን አዳዲስ እየመጣ ነው አገራችን ውስጥ እና አሁን ዋናው ዛሬም ዲስካሽኑ ዛሬ ጠዋት የነበረው እንዴት ነው አፍሪካ ለምንድን ነው ወደኋላ የምትቀረው? እንዴት ነው አፍሪካን ማድረግ ያለብን? እንዴት ነው አፍሪካ ዲዛይነሮች በስም ትልልቅ ተብሎ እንደ ጣሊያን፣ እንደ አሜሪካን፣ እንደ ፈረንሳይ፣ እንደ እንግሊዝ ምንም የሚጠሩ ዲዛይነሮች የሉም ከአፍሪካ? አሉ፣ ጎበዞች አሉ፣ ግን ጎበዞች ናቸው፣ ግን ለምንድን ነው እዛ ድረስ የማይደርሱበት?
ችሎታ ያላቸው ለዓለም አይወጡም።
ችሎታ አለ፣
ለምንድን
ነው ታለንት አለ፣ ግን እንደ ብዙ ልዩ ልዩ ፈተና አላቸው። ምክንያቱም አንደኛ የትምህርት ሌቭሉ በጣም በደንብ አድቫንስድ ላይሆን ይችላል። ኢንተርንሽፕ ፕራክቲስ ለማድረግም ደግሞ ገና የሚያድግ ኢንዱስትሪ ስለሆነ በቂ ኢንቫይሮንመንት የላቸው። ፈረንሳይ ግን ትልልቅ ዲዛይነሮች አሉ።
የተመቸ ሁኔታ የለም፣ በሀገራቸው ውስጥ
ተመቸ ሁኔታ የለም። አክሰስ ደግሞ ጥሩ ሎካል ፋብሪክ ደግሞ አንዳንዴ ቀላል አይደለም ማግኘት። ደግሞ ያንንም ደግሞ መግዛት አለባቸው፣ አቅሙ ያስፈልጋቸው ለመግዛት እና ያለዛ ሁሉ ብዙ ብዙ ነገሮች ናቸው። ግን ዋናው ጥሩ ለእኔ ኦፕቲሚስቲክ ነኝ ያልኩበትም ቅድም ምክንያቱ ዋናው
በጣም ወደፊት በጎ ይሆናል ብለሽ የምታስብ
ማስብ አሁን ኢንዱስትሪ ብቻ አይደለም ይሄን ኮንቨርሴሽን የያዝ ነው። እኛ ዲዛይነሮች ከዲዛይን ትንስ ምሳር ብቻ አሁን ከዛ ውጭ ወጥቶ ፕራይቬት ሴክተር፣ ቴክስታይል ማኒፋክቸሪንግ፣ መንግስትም ይህ ሁሉ አሁን ይሄንን የያዘ ነው ከኛ ጋር። ምክንያቱም ውይይት ምክንያቱም ይሄ ነገር በጣም ትልቅ ሊሆን ይችላል። ቅድም እንዳል የራሳችን ጥጥ አለን። ቆዳ በአፍሪካ አንደኛ ነን። የራሳችን በጣም ጥሩ ቆዳዎች አለን። ግን ለምንድን ነው ያንን እዚሁ በዲዛይን ያ ነገር ተመርቶ እኛ ራሳችን ቤኔፊት አድርገን ኤክስፖርትም ሆኑ ለሎካል ማርኬት ማድረግ የማንችለው እና ያ ነው። አሁን እንግዲህ ያ ሁሉም ለሁሉም መልስ ዛሬ የለም፣ ግን ጥሩ ነው ይሄን ዲስካሽን ነው።
እንደው በአንቺ አስተያየት ምን መደረግ አለበት በኢትዮጵያ ውስጥ አሁን ይሄ የዲዛይን ሆነ የፋሽን ስራ ቶሎ ቶሎ እየወጣና ሰዎችም እንዳልሽው በጣም ችሎታቸውን እያዳበሩ ኢንዱስትሪው እንዲያድግ ምን መደረግ አለበት? ከመንግስትም ከህዝብም
በዚሁ ጥሩ መንገድ ይዘናል። በዚሁ መቀጠል አለብን። መቀጠል ማለትም አንዳንዴ ብዙ ስንነጋገር ብዙ ኮንቨርሴሽን ሲኖር ነው ሶሉሽን ቀስ በቀስ መጣ። ስለዚህ ጥሩ መንገድ ይዘናል። ግን ያው አንደኛ ዲዛይነሮቹም ሎካል ማርኬትም ያስፈልጋቸዋል። ቅድም እንዳሉት
ለምሳሌ የሀገር ውስጥ ገበያ ያስፈልጋቸዋል።
እኛ 90 ሚሊዮን ህዝብ ነን። ሁላችን ጠዋት ስነሳ ልብስ መልበስ አለብን አይደለ? ልብስ ለብሰን አቅም ካለን በደንብ ወተቨር ልብስ ለብሰን ነው ያን ልብስን እኛ ያስበ ነው ይሄ ልብስ ማን የሰራው እንዴት ነው የተሰራ ብለን ብናስብና እድል ላላችን መምረጥ ብንችል ለምሳሌ ይሄ አገራችን የተሰራ ነው፣ አገራችን የተመረተ ነው። የተመረቱን በኢትዮጵያ ዲዛይነር ብን ያ ዲዛይነሮችን ይረዳል። ብራዚል ለምሳሌ 100% ፐርሰንቴጁ ባላቅ 40-50% ብራዚሊያኖች አሁን የነሱ ፋሽን ኢንዱስትሪ በጣም በጣም ያደገ ነው፣ በጣም ስትሮንግ ነው። ግን 50% ኮንሱመራቸው የነሱ ሎካል ማርኬቱ ነው። ሎካል ማርኬቱ ሰፖርት ያደርጋቸዋል ሰፖርት ያደርጋቸዋል። እና እኛም የራሳችን ዲዛይነር መጀመሪያ ሰፖርት ማድረግ አለብን። ከዛ ውጭም ደግሞ ይሄ ኮሌክቲቭሊ መስራት የሚችሉበት ኦኬ፣ በጣም ጥሩ ነው ፋሽን ሾው ማሳየት፣ በጣም ጥሩ ነው ጋዜጠኞች መኖራቸው፣ ፋሽን ማግዚን፣ ይህ ሁሉ ኢንዱስትሪ። ግን ዞሮ ዞሮ ዲዛይነሩ ካልሸጠ ገቢ ከሌለው ዞሮ ዞሮ ተመልሶ ማሽኑ ከተሰበረ መቀጠል አይችልም። ደመወዝ መክፈል ካልቻለ ስራውን መቀጠል አይችልም። ጨርቅ መግዛት ካልቻለ፣ ስለዚህ ግዴታም ሰፖርት ማድረግ አለብን የራሳችንን። ከዛ በኋላ ማደግ ስችል የተሻለ መሽን ዘር የተሻለ እንትን፣ ከዛ በኋላ ቀስ በቀስ ደግሞ ወደ ኤክስፖርት ማሰብ ይችላሉ። እነሱም ደግሞ ወደ እኛ መምጣታቸው አይቀርም፣ ምክንያቱም አዲስ ፋሽን ሁሌ አዲስ ነገር እንፈልጉት እና ከአፍሪካም ከየትም ቦታ ይፈልጋሉ። ግን ያ እስካሁን ድረስ ይሄ ወደኋላ የሚጎትተን ስላለ እስከ ዛሬ ድረስ መውጣት አልቻለም ያ ዊል ታለንቱ። ምክንያቱም ቁጭ ብለ ኪራይ መክፈል አለብኝ፣ ጨርቅ መክፈል፣ ደሞዝ መክፈል ብለ እንዴት ጭንቅላት ክሪኤቲቭ መሆን ይችላል? ያስቸግራል አይደል?
በጣም አመሰግናለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሽብርተኞች ሁሌም ቢሆን የመግደል የነፍስ ማጥፋት አጀንዳቸውን ለማሳካት የማይነጥፍ ገቢ ይሻሉ። ይህን ርኩስ ዓላማ በመከተልና በመፈጸም ረገድ አይሲል ወይም ዳኤሽ በግንባር ቀደምትነት ይጠቀሳሉ። ለዚህ ስኬት ደግሞ በቁጥጥራቸው ስር በሚገኙ አገሮች ላይ ከባድ ቀረጥ መጫን ማስከፈል ነው። ዳኤሽ ገንዘብ የሚያከማቸው በቁጥጥሩ ስር ባሉ ድንበሮች በኩል በሚያልፉ ቁሳቁሶችና የንግድ ሸቀጦች ላይ ቀረጥ በገፍ በመሰብሰብ ነው። ሰሜን ኢራቅ ውስጥ ለመንገድ ቀረጥ በሚል $200፣ በዮርዳኖስና በሶሪያ ድንበሮች በኩል ለሚገቡ የጉምሩክ ቀረጥ በሚል $800 ያስከፍላል። በተጨማሪም አይሲል በቁጥጥሩ ስር ባሉ ግዛቶች በብዙ መቶ ሚሊዮን ዶላርስ የሚገመት ገንዘብ በየዓመቱ እንደሚሰበስብ የዩናይትድ ስቴትስ መንግሥት ይፋ ያደረገው እውነታ ነው። ይህ አይነቱ የገንዘብ ማሰባሰብ ደግሞ ሕገ ወጥ መሆኑ ይታወቃል። የሚያስገርመው እነዚህ ከቀረጥ የሚገኙ ገቢዎች በዳኤሽ ስር ለሚገኙ ሕዝቦች ጥቅም ከመዋል ፈንታ ጭራሹኑ ወደ ሆስፒታል ለመሄድም ሆነ የጤና ምርመራ ለማድረግ እድላቸውን ማሰናከሉ ነው። የኢራቅ ምክር ቤት የዳኤሽን የቀረጥ አሰባሰብ ሁኔታ የሚያጠና አንድ ኮሚቴ መስርቷል። ምክር ቤቱ በደረሰበት ጥናትና ምርመራ መሰረትም ኒቬር በተሰኘው ክፍለ ሀገር ከሚኖረው ሕዝብ ዳኤሽ በየወሩ ወደ 11 ሚሊዮን ዶላርስ መሰብሰቡ ተረጋግጧል። ጀነሬተር የሚጠቀሙ የሞሱል ክፍለ ሀገር ነዋሪዎች በእያንዳንዱ አባወራ $200 ከፍለዋል። ፍራፍሬና አትክልት በጅምላ የሚሸጡ ነጋዴዎችን ያስከፈለው ቀረጥ በወር 200,000 መሆኑም ታውቋል። ዳኤሽ ነዳጅና ሲሚንቶ ጫኝ ከባድ መኪኖችንም ቀረጥ ያስከፍላል። ለነዋሪው ሕዝብ ዘይትና ጋዝ በመሸጥም ተጨማሪ ገቢ ያገኛል። ሶሪያ ውስጥ በሚገኙ የታል ሐሚስ እና የአል ሐሳካ ገበሬዎች ላይም ቀረጥ ጥሏል። ይህን ከገበሬው ላይ የሰበሰበውን ገንዘብ ዛካ በሚል የሚታወቀው ከፍተኛ እስላማዊ በዓል እንደሚያውለው ሐሰተኛ መረጃ ይሰጣል። ዳኤሽን እየተዉ የሚወጡ ሰዎች የዚህን ሽብርተኛ ቡድን አካሄድ ከማጋለጥ ወደ ኋላ አላሉም። የቀድሞ የዳኤሽ አባል የነበረው ሳዳም አል ጀማል የዳኤሽ የሃይማኖት አባቶች መመሪያቸው የገንዘብ ፍቅርና ስልጣን እንጂ ሃይማኖት አይደለም ብሏል። አይሲል ተሸንፎ የመጨረሻውን ውርደት ሊከናነብ ይችል ዘንድ ዩናይትድ ስቴትስ ስትራቴጂካዊ ዋነኛ ትኩረት የዳኤሽን የገቢ ምንጭ ማድረቅ ነው። ለዚህም ነው ዩናይትድ ስቴትስ ከ65 ሸሪክ አገሮች ጋር ጸረ አይሲል እንቅስቃሴ የምታካሄደው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐየነን። አሁን በትግርኛ ቋንቋ የሚቀርቡ ዝግጅት ይቀጥላል። በእኛ በኩል ግን በቀጣዩ ሙዚቃ እንሰናበታለን። Thank you.
Love will have to go. Love can't you tell me.